እንግዲህ በመጀመሪያ ደረጃ ዶክተር አሰፋው ተከስተ ለትብብሮና ለጊዜው እናመሰግናለን። ተቆርቋሪ ኤርትራውያን መድረክ በሚል ስያሜ እየተሰባሰቡ መሆናቸው ይሰማል እና በመድረክ ውስጥ የተሰባሰቡ ሰዎች ማናቸው? የሚወክሉት ኃይል አለ ወይ?
ያን አለ ወይ? ዘራ አይደለሽ። መጀመሪያም እዚህ መድረክ ከላልየት
እሺ
አብዛ ሐለፈ 3 ዓመታት ሲጂ ጀሚር ያዘርና ቃል ስንታዩ
አመሰግናለሁ ወይዘሮ አዳነች። በመጀመሪያ ከመድረክ ጋር ላስተዋውቅሽ፣ ካለፉት 3 ዓመታት ወዲህ የጀመርነው ትግል ነው። ኤርትራ ውስጥ አሁን ያለውን ስርዓት የሚቃወሙ ብዙ ድርጅቶችና ግለሰቦች አሉ። ተቃዋሚው ኃይል ግን በኤርትራውያንም ሆነ በዓለም ሕዝብ ዘንድ አሁን ያለውን ስርዓት ሊተካ የሚችል ተደርጎ ሊታይ አልቻለም። ዋናው ያዳከመን ነገር ደግሞ ለየብቻችን ስንታገል መቆየታችን ነው። አሁን የመድረክ ዓላማ የተበታተኑት ኃይሎች ሁሉ አንድ ላይ ተሰባስበው ያላቸውን አቅምና ኃይል ሁሉ ወደዚያ እንዲያመራ ማድረግና ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ስርዓት ለመመስረት ይችላሉ የሚል እምነት አለን። መጀመሪያ ላይ ያደረግነው ነገር ሁላችንንም ሊያስተባብር የሚችል የፖለቲካ መሬት ምንድነው የሚለውን ነጥብ ግልጽ ለማድረግ ሞከርን። እኛን ሊያሰባስበን የሚችል ነገር ኤርትራ ውስጥ በሕግ የሚገዛ ሕገ መንግሥታዊ ስርዓት መመስረት ነው የሚል ድምዳሜ በውጭና አገር ውስጥ ያሉት ደረስን። ይህን መሰረት በማድረግም የተለያዩትን ድርጅቶች ለማሰባሰብ እየጣርን ነው። በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው።
ይሄ መድረክ ከተመሰረተ በዚህ በሶስት ዓመታት ጊዜ ውስጥ ያሉት ተቃዋሚዎችን ለማስተባበር የሞከሩ ጉዳይ በስራ ደረጃ የተሞከረበት አለ ወይስ ገና አሁን በእቅድ ደረጃ ነው?
ሀንቲ ካብታ ዝተዓወትና ለዓባይ ኣኼባ ኣብ ናይሮብ ዝካየድና ያ ናይ 11 ተቃውምቲ ውድባት ኣኼባ ነይራ። ኣብዛ ኣኼባ
አንድ ስኬት ያገኘንበት ትልቅ ስብሰባ በቅርቡ ናይሮቢ የተካሄደው 11 ተቃዋሚ ኃይሎች የተሳተፉበት ነው። እነዚያ ድርጅቶች የየራሳቸው የፖለቲካ ፕሮግራም ያላቸው ናቸው። የፖለቲካ ነጻነታቸው እንደተጠበቀ ሆኖ ለአንድ የፖለቲካ ዓላማ ሊታገሉ ይችላሉ የሚል ዓላማ ስለነበረን በዚያ መሰረት ስብሰባ አካሄድን፣ ተስማምተንበታል። ሁላችንም ለዚህ ዓላማ እንድንታገልና ይህን በተግባር ላይ የሚያውል አንድ አካል ለማቋቋም ነው የተስማማ ነው።
አንድ የሆነ አካል እንዲቋቋም ያሰባችሁት በምን መልክ ነው? በድርጅት መልክ ወይስ እንዴት ነው?
ወ በፖለቲካው መንቀሳቀስ እንጂንታዩ ተፈመጀመረን ጀምር ካለና እቶም አውዘለና ሰባት
በፖለቲካ እንቅስቃሴ መልክ ነው የሚሆነው። እኛ ይህን ጉዳይ ስንጀምር በተቃዋሚነት ነው። በአሁኑ ጊዜ ከ40 በላይ የሚሆኑ ተቃዋሚ ቡድኖች ስላሉ አዲስ ድርጅት መፍጠሩ አስፈላጊ አይሆንም ብለን ወሰንን። ብዙ ለሰባዊ መብት የሚታገሉ የወጣቶች ማህበሮችና ሌሎችም በኤርትራ ያለውን ሁኔታ ለመታገል የሚጥሩ ስላሉ እኛ በፖለቲካ ድርጅት ተደራጅተን የራሳችንን ፕሮግራም አውጥተን የኤርትራን መንግስት አስወግደን የመተካት ዓላማ የለንም። ዋናው እምነታችን ለውጥ ሊመጣ የሚችለው ከውስጥ ነው የሚል ነው። ስለሆነም ውጭ ያለው ኃይል ውስጥ ካለው ጋር መገናኘት ይኖርበታል ማለት ነው። እኛም መገናኛ መስመር ለመፍጠር እንችላለን። ውጭ ያለ ኃይልም ተበታትኖ ከሚታገል ልናሰባስበው እንችላለን የሚል እምነት አለን።
አሁን እንግዲህ ቅድም እርስዎ እንዳሉት ብዙ ተቃዋሚ ኤርትራውያን አሉ፣ በድርጅትም ደረጃ አሉ፣ በተለያዩ በሰብአዊ መብት የመሳሰሉ ቡድኖችም አሉ። ግን ጥንካሬ አይታይባቸውም ከስማቸው በስተቀር አሉ ከመባል በስተቀር እንቅስቃሴ ሲያካሄዱ ተጨባጭ የሆነ ነገር ሲፈጽሙ አልታዩም። እና ምክንያቱ ምን ሊሆን ይችላል?
ወንሳተ ቀንድ ማናንታ ያንደሪ ፍራግመንት ትኩን ካፋፋ አንተ ዳ ኢልካ
እሱ ነው። እንግዲህ ዋናው ምክንያት ምንድን ነው? የተበታተነ ኃይል ከሆነ እንደ የፖለቲካ ኃይል ጥንካሬ ሊኖረው አይችልም። ያዳከማቸው አንዱ መበታተን ሲሆን፣ ከሁሉም የከፋው ደግሞ እርስ በርስ መናቆራቸው ነው። ያላቸውን ኃይል ብቃት ወደ ኤርትራ እንደ ማምራት ፈንታ በየራሳቸው ላይ ስላረፈ የፖለቲካ ትክሉን አዳከሙት። ኤርትራ አዲስ ሀገር ናት። ተቃዋሚ ፓርቲዎቹ የተፈጠሩት ደግሞ ገና አሁን ነው። ተመክሮ ስለሌለም ብሔራዊ ጉዳይ ላይ እንደማትኮር ፈንታ ግላዊ መናቆር ላይ ሰምጠው ተዳከሙ። እኛ መቀየር የምንፈልገውም ይህን ሁኔታ ነው።
እስካሁን ባለው ጊዜ ባያችሁት ሁኔታ የመሰባሰቡ ወይም ደግሞ እንደገና ተቀራርቦ አብሮ የመስራቱ ዝንባሌ ምን ያህል ነው? ተስፋ ያለው ይመስሎታል? አላማችሁ
እዚህ ስንገብር ዝኻልና ንሕና ስለ ዝሓሰብና ይኮነ ከም ሓቂ ኣብ ልቢ ነፍሲ ወከፍ ተቃዋሚ
ይህን ለማድረግ የቻልነው እኛ ስላሰብነው ሳይሆን በእውነቱ በእያንዳንዱ ኤርትራዊ ተቃዋሚ ኃይል ያለ ነገር ስለሆነ ነው። በኤርትራ ሕዝብ ውስጥ ያለ ነገር ነው። ተባብረን ብንታገል ኖሮ አሁን ባለው ሁኔታ ላይ ባልወደቅን ነበር የማይል ኤርትራዊ የለም። ስለሆነም ኤርትራውያን የሚሉትን ነው በተግባር ላይ ለመዋል የሞከርነው። ይህን ካደረግን በኋላ ታዲያ ሁሉም ሰው ተስፋ አድርጓል። እንዲህ ካደረግን ኤርትራ ውስጥ በአጭር ጊዜ ውስጥ በሰላማዊ መንገድ አንድ አይነት ለውጥ ሊመጣ ይችላል የሚል ተስፋ በአገር ውስጥና በውጭ አለ። ስለሆነም መድረክ የተባለው ስብስብ ትልቅ ኃላፊነት ነው ያለው።
መድረክ ምን ያህል ሰዎች አሉት? ጥንካሬውን ለመለካት ያህል
መድረክ አባላት አይኮንን ብሰርሕ እንታይ ማለት ብውልቀ ሰባት አይኮን ንሕና ውድባት ኢና።
መድረክ በአባላት ወይም በግለሰቦች አይደለም የሚሰራው፣ እኛ ድርጅቶች ነን። ስለሆነም ከመድረክ ጋር አብረው የሚሰሩ ብዙ ድርጅቶች አሉ ማለት ነው። የፖለቲካ ድርጅቶችና ማህበራት አሉ። በግለሰብ ደረጃ ከስብስቡ ጋር የሚሰሩ ደግሞ ከ100 በላይ የሚሆኑ ሰዎች አሉን።
ቅድም ውጭ ስላሉት ተናግረዋል። ውጭ ስላሉት ተቃዋሚዎች ሲናገሩ ዋናው ነገር ለውጥ ሊመጣ የሚችለው ከውስጥ ነውና ውስጥ ያሉትንም ብለው ተደጋጋሚ አንስተዋልና ጥንካሬው ምን ያህል ነው? ኤርትራ ውስጥ ያለው ተቃውሞ
ኣብ ኤርትራ ቅፅዓ ተቃውሞ ኣሎ። ተቃውሞ ስለ ዘሎ እዚ ኩሉ ንሪኦ ዘለና ማለት እዚ ክንደይ ሰብ እሰር
ኤርትራ ውስጥ ቀጣይ ተቃውሞ አለ። ተቃውሞ ስላለ ነው ይህ ሁሉ ሰው የሚታሰረው የሚሰወረውና ከሀገር የሚወጣው። ይህ ነው የተቃውሞ መለኪያው። እንደምታውቁ ደግሞ ከሶስት ዓመታት በፊት መፈንቅለ መንግስት ተሞክሮ ነበር። ከዚያም በኋላ የተለያዩ ሙከራዎች ነበሩ። በየጊዜው ይከሽፋል፣ የሞከሩትም ይታሰራሉ፣ ይሰወራሉ። እኛ የሀገሪቱ መንግስት አካል ስለነበር ከውስጥ ጋር ግንኙነት ማድረግ ከባድ አይሆንብንም። እኛ ባለን ግምገማ መሰረት ይህ ስርዓት እንዲህ ሊቀጥል እንደማይችልና ለውጥ መደረግ አለበት ብለው የሚያምኑ ላይና በመካከለኛው ደረጃ ያሉ ቡድኖች አሉ። ይሁንና የስለላው መረብ ጠንካራ ስለሆነ እርስ በርሳቸውም ስለማይተማመኑ እስካሁን ባለው ጊዜ ስኬታማ ትግል ለማካሄድ አልቻሉም። በተጨማሪም በውጭ ካለው ተቃዋሚ ኃይል ጋር ግንኙነት አልነበረም። አሁን ለመጀመሪያ ጊዜ እየፈጠር ነው። ግን በህዝብ መሃልም ሆነ በወታደራዊው ኃይል ውስጥ ለውጥ የሚፈልጉ ቡድኖች አሉ። ማንኛውም ተቃውሞ በህቡ ነው የሚካሄደው። ይህን ኃይል ነው ማሰባሰብ የሚያስፈልገው።
አሁን በቅርቡ መድረክ አዲስ አበባ ሄዶ ከባለስልጣኖች ጋር ተገናኝቶ እንደነበረ ተሰምቷል እና እስቲ ስለዛ ቢነግሩን።
ክሳብ ሕጂ ዕላው ዝኾነ ርክብ ቀጣው ርክብ ምስ መንግስቲ ኢትዮጵያ ኣይነበረናን መወዳእታ ግን ኣብ ውሽጥና ብዘደበርና ግምጋም መሰረት
እስካሁን ባለው ጊዜ ከኢትዮጵያ መንግስት ጋር ኦፊሴላዊ ወይም ቀጥታ ግንኙነት አልነበረንም። በመጨረሻ ግን በውስጣችን ባደረግነው ግምገማ መሰረት ከኢትዮጵያ መንግስት ጋር ጭብጥ በሆነ ግንዛቤ ላይ መድረስ አለብን፣ ራሳችንን ማስተዋወቅ ይኖርብናል የሚል ድምዳሜም ላይ ደረስን። ሁለተኛው ዓላማችን ደግሞ በአሁኑ ወቅት የለውጥ ዳመና እያንዣበበ በመሆኑ ኤርትራ ውስጥ በአጭር ጊዜ ውስጥ ለውጥ ሊኖር ስለሚችል ኢትዮጵያ በኤርትራ ላይ ያላት ስትራቴጂ ምንድን ነው የሚለውን ለማወቅ ስለፈለግን ነው። በእኛም በኩል ሆነ በኤርትራ በኩል ያለውን ስጋት ለመግለጽ በማለት አዲስ አበባ ውስጥ ግንኙነት የተደረገው።
ከማጋ ተገናኛችሁ ከባለስልጣኖች ጋር መናገር የሚችሉ ከሆነ
ኣብ መጀመርያ መዓልቲ ዝገበርና ርክብ ምስ ቀዳማይ ሚኒስትር ሃይለማርያም ደሳለኝ ፍሉይ ኣማኻሪ ብርሃነ ገብረ ክርስቶስን እዩ ነይሩ።
በመጀመሪያው ቀን ከጠቅላይ ሚኒስትሩ ኃይለማርያምና ከልዩ አማካሪያቸው አምባሳደር ብርሃነ ጋራ ነው የተነጋገር ነው። በሁለተኛው ቀን ደግሞ ከብሔረ አማራ፣ ደቡብ ህዝቦች፣ ኦሮሞና ትግራይ ክልል ከመሳሰሉት ሁሉም ክልሎች ተወካዮች ጋር ተገናኝተን ተነጋግረናል።
ከስብሰባው ወይም ከግንኙነቱ ያገኛችሁት ጥቅም አለ ወይስ እንዴት አያችሁት?
እንታይ ንድሕሪ ተረሓያ ካ ኩሉ ሳዕ ኣብ ምጥርጣር ጥራይ ስለ ትነብር ትጭቡት
ሁሌም ቢሆን ከተራራቁ በጥርጣሬ ውስጥ ስለሚኖር ጭብጡን ለማወቅ ስለማይቻል ከግንኙነቱ ብዙ መማር ችለናል። አንደኛ እኛን የሚያሰባስቡን ጉዳዮችን ይዘን ነበር ሄድ ነው። ሄደን ዓላማችንንና ስጋታችንን ከገለጽን በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እኛን የሚያሳስቡን ጉዳዮችን በሚመለከት ኢትዮጵያ ያላት ስትራቴጂ ምን እንደሆነ አንድ በአንድ በሰፊው ገልጸውልናል። አንዱ ያስገረመን ነገር ደግሞ ጠቅላይ ሚኒስትሩ ባደረጉልን ገለጻ የምንለያይበት ነገር አልነበረም። የተነሱት ነጥቦችም የኤርትራ ሉዓላዊነትን አስመልክቶ ያለን ስጋት፣ ስለ ድንበር ጉዳይ፣ የኤርትራን ጉዳይ ካልተጠየቀ በስተቀር የውጭ ጣልቃ ገብነት ሳይኖርበት በኤርትራውያን ነው መያዝ ያለበትና ናይሮቢ ስላካሄድ ነው ስብሰባ ነው የተነጋገር ነው። በአሁን ወቅት ኤርትራ ውስጥ ለውጥ እንዳይካሄድ ያገተው የኤርትራ ስጋት ምን እንደሆነ፣ ስለ ኤርትራውያን ስደተኞች፣ በመጨረሻም ስለ አካባቢያችን ማለት ስለ አፍሪካ ቀንድ ሰላምና መረጋጋት፣ በዚህ ጉዳይም ሊኖረን ስለሚችል አስተዋጽኦ በሰፊው ተነጋግረናል። እኛ በእነዚህ ነጥቦች ላይ ያለን አመለካከትና የኢትዮጵያ መንግስት እይታ አንድ እንደሆነ ተገንዝበናል። ዝርዝር ጉዳይ ውስጥ አልገባንም። በዋና ዋና መርሆች ግን እንደማንለያይ ነው የተረዳነው።
ያልተለያየንበት ያሏቸው አበይት ነጥቦች ምንድን ናቸው? እንግዲህ እኛ የሚያሰጋንን ነገር አንስተናል። የኤርትራ ሉዓላዊነት ጉዳይ፣ የድንበር ጉዳይ ብለው ነበርና እናንተና የኢትዮጵያ መንግስት አንድ ነው አቋማችን ያሏቸውን ትንሽ ቢጠቃቅሱልን።
ሓደ ካብቲ ኣብ ኤርትራ ለውጢ ንኸይመፅእ ሓጊቱ ዘሎ
ኤርትራ ውስጥ ለውጥ እንዳይመጣ ያገተው አንድ ነጥብ፣ ህዝቡንም የሚያስፈራው አንድ ምክንያት ኤርትራ ውስጥ ለውጥ ከተደረገ በለውጡ ሂደት ኢትዮጵያ ትወረናለች የሚል ስጋት ነው። ይህን ነጥብ ባነሳንበት ጊዜ የተሰጠን መልስ የኤርትራ ሉዓላዊነት ክቡር እንደሆነ፣ አሁን ሳይሆን የቆየ እምነታቸው እንደሆነ ከታሪክ በመነሳት ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በሰፊው ገልጸውልናል። ኢትዮጵያ ከኤርትራ የምትወስደው ቅንጣት መሬት እንደሌለ ገልጸውልናል። በዚያም ላይ በአሁኑ ወቅት ከኤርትራ ጋር ጦርነት ውስጥ የመግባቱ ጉዳይ ለኤርትራም ሆነ ለኢትዮጵያ ጥፋት ነው። ስለሆነም እኛ ጦርነት ውስጥ የመግባት ዓላማ የለንም። እኛ ለማረጋገጥ የፈለግነው አንድ ነጥብ ይህ ነበር፣ ምክንያቱም የኤርትራ ሕዝብ ማወቅ አለበትና ነው። ሁለተኛው የድንበር ውሳኔ መተግበር አለበት የሚለው ነው። ይህ ጉዳይ የሚያከራክር ነገር ስለሌለው ዝርዝር ውስጥ ባንገባም ያከራከረን ነገር አልነበረም። ዋናው ነገር እንድንነጋገርበት መንገድ ፈጥሯል። ይህም ማለት ጠቅላይ ሚኒስትሩ ከእኛ ጋር የሚገናኝ አንድ አካል መድበዋል፣ እኛም እንደዚሁ። ስለሆነም ለወደፊቱ ብዙ በዝርዝር የምንነጋገርበት ነገር ይኖራል ማለት ነው። በመተከል ደረጃ ግን መግባባት ላይ ደርሰናል። የኤርትራውያን ጉዳይ በኤርትራውያን መፈታት አለበት የሚለው ነጥብም የኢትዮጵያ መንግስት በኤርትራ ጉዳይ እጅ ማስገባት ተገቢ እንዳልሆነ፣ የኤርትራውያን ጉዳይ በኤርትራውያን ብቻ መያዝ እንዳለበት፣ ኢትዮጵያ መግባት ካለባት ደግሞ ኤርትራውያን በጠየቁት መሰረት መሆን እንዳለበት፣ ካልሆነ ግን የኢትዮጵያ መንግስት ማንኛውንም አይነት ጣልቃ ገብነት እንደማይደግፍ ገልጸውልናል። የመድረክ ስብሰባ ናይሮቢ ውስጥ ማካሄዱ ተገቢ እንደሆነ፣ ኢትዮጵያ ውስጥ የኤርትራውያን ተቃዋሚዎች ስብሰባ ማድረጉ የሚፈጥረው ስጋት ስለሚኖር ናይሮቢ መካሄዱ መልካም እንደሆነ አረጋግጠውልናል። የሚደረገው ግንኙነትም ከኢትዮጵያ ጋር ብቻ ሳይሆን ከኬንያና ከሱዳንም ጋር ግንኙነት ማድረግ እንደሚያስፈልግ መክረውናል። ትልቁ ነገር ኤርትራውያን ስደተኞችን በሚመለከት ደግሞ በተቻለ መጠን እንደ ሁሉም ኢትዮጵያውያን መብታቸው እንዲከበር የመንግስት ዓላማ እንደሆነ፣ እስካሁን ባለው ጊዜም ከ1500 በላይ የሚሆኑ ኤርትራውያን በኢትዮጵያ ዩኒቨርሲቲዎች እንደሚማሩ ተገልጾልናል። በመጨረሻም በአካባቢው ሰላምና መረጋጋት እንዲኖር ከተፈለገ የኢትዮጵያና የኤርትራ ግንኙነት መስተካከል አለበት። ግንኙነት ሳይስተካከል ወደፊት ልንራመድ አንችልም የሚል መግባባት ላይ ደርሰናል። ለወደፊት ደግሞ በዝርዝር እንነጋገርበታለን።
ግን እንግዲህ እንደምታወቁት ኤርትራና ኢትዮጵያ በአሁን ጊዜ በጠላትነት ነው የሚታዩትና እናንተ ኢትዮጵያ ስትሄዱ ህዝቡ ትንሽ በጥርጣሬ መልክ ሊያያችሁ የሚችል አይመስላችሁም?
ሕጂ እንታይ እቲ መንግስቲ ብዛዕባ ጽልኢ
መንግስት የኤርትራ መንግስት ማለት ነው የኤርትራን ህዝብ የሚያስተምረው ስለ ጠላትነት ነው። የኤርትራ ህዝብ ጠላት ኢትዮጵያ እንደሆነች ነው የሚያስተምረው። ይህንን ነው እኛ ለማፍረስ በመጣር ላይ ያለ ነው። እንዳልሽው እኛም ስጋት አልነበረንም ማለት አይደለም። ስለ እሱ ለመነጋገርም ነው ይሄድ ነው። ተስፋ የሚሰጠው ነገር ግን የጠቅላይ ሚኒስትር ኃይለ ማርያም አያያዝን በሚመለከት አስተዋይነትን እያየን ነው። ኤርትራ ውስጥም እንደዚህ አይነት ያስተዋይነት ዝንባሌ እንዲኖር ያስፈልጋል የሚልም ለት አለን። እርግጥ ነው ኤርትራ ውስጥ ካለው ህዝብ 72 ከመቶ ከኤርትራ ነጻነት በኋላ የተወለደ ነው። ይህ ከነጻነት በኋላ የተወለደው ህዝብም በአንድ አይነት የጠላትነት ፕሮፓጋንዳ ያደገ ትውልድ ነው። የጠላትነት ፕሮፓጋንዳ ሲደጋገም ደግሞ አእምሮ ውስጥ ይሰርጻል። እኛ መለወጥ የምንፈልገውም ይህንን ነው። እንዲሆንን ለዘላለም ልንኖር አንችልምና። በአሁኑ ወቅት ከ17 ዓመታት በላይ ሆነዋል የወንድማማችነት ኑሮ የነበራቸው በኢትዮጵያና በኤርትራ ድንበር የሚኖሩ ህዝቦችን ለያይተዋቸዋል። የሚገርመው ነገር ግን በድንበሩ ያሉት ሰዎች በሌሊት ድንበር እየተሻገሩ ጋብቻ እንደሚፈጽሙ፣ ጉዳያቸውን እንደሚያካሂዱ ለመረዳት ችለናል። እኛ ግንብ ብንገነባም እንኳ የሁለቱን የድንበር ህዝቦች ግንኙነት ማፍረስ አልቻልንም። ለምን ህዝቡ ይሰቃያል? ለምንስ መፍትሄ አይደረግም? አንቺ እንዳልሽው ኢትዮጵያ በመሄዳችን ወደዚያ ሄደው እጅ ነሱና መጡ የመሳሰሉትን እየተባልን ነው። ይህ እኛን አያሳስበንም። ኢትዮጵያ ሄደን ኤርትራውያንን ስለሚያሳስቡ ጉዳዮች ተነጋግረን አዳምጠን ተመልሰናል። ኤርትራ ውስጥም እንደዛ መደረግ አለበት። ጠላትነትን ማቀጣጠል ብቻ የትም አያደርስም።
ለመሆኑ በአሁኑ ጊዜ ኤርትራ ውስጥ ያለው ሁኔታ እንዴት ይገልጹታል?
አብ ኤርትራ ሕጂ ዘሎ እቲ መንግስቲ ካብቲ ህዝቢ ኣዝዩና ትፍ
ኤርትራ ውስጥ በአሁኑ ጊዜ መንግስት ከህዝብ እጅግ እየተነጠለ ስለሄደ መጨረሻው ደረጃ ላይ የደረሰ ነው የሚመስለው። ተቃውሞን በሚመለከት ከታች ከህዝቡ ብቻ ሳይሆን በመሀልና በከፍተኛ ባለስልጣኖች ሳይቀሩ እንዲህ መቀጠል ስለማይቻል ለውጥ መደረግ አለበት የሚል እምነት አላቸው። የስለላው መረብም ቢሆን ስለተዳከመ ግንኙነት ለማድረግ ከባድ አይሆንም። በቅርቡ የተካሄደው ከሳውዲ አረቢያ ጋር አጋርነት የተባለው ነገር ውጤቱም አዎንታዊ አልነበረም። ብዙ ኤርትራውያን በተለይም ከፍተኛ ባለስልጣኖች አልተቀበሉትም። ከሳውዲ አረቢያ ጋር የተደረገው ግንኙነትም በተቃራኒነት የኤርትራ አቋም ምክንያት ጥርጣሬ ውስጥ በመግባታቸው ብዙም አልተራመደም። ከሁሉም የባሰው ደግሞ የኢትዮጵያ ተቃዋሚዎችን መልምሎ አሰልጥኖና አጠናክሮ የኢትዮጵያ መንግስት ለመገልበጥ የተደረገው 10 ዓመታት የፈጀ እቅድ ሁሉ መክሸፉ ነው።
ከሸፈ ሲሉ እንዴት
ተዳይ ነገር ወጥም ልማት ሰራዊት ባሉ ዘመሩ ደምህት ባሉ
በመጀመሪያ ደረጃ እነዚያ የሰለጠኑ የተባሉት የደምሂት ሰራዊት እስከነመሪያቸው ኢትዮጵያ ገቡ። የተቀሩት ደግሞ እነዚያ የደቡብ እንቅስቃሴ የተባሉትም መሪያቸው ይዞ በደቡብ ኢትዮጵያ በኩል ሊያስገባቸው ሲሞክር የኢትዮጵያ መንግስት ድንበር ላይ ተቀብሎ አሰራቸው። በዚህ መልክ ውጥኑ ከሽፏል።
ኤርትራና ሳውዲ አረቢያ ጀምረውት የነበረውን የትብብር ስራ ከሸፈ ብለዋልና እሱን እስቲ ትንሽ ቢያብራሩልን።
ከምትፈልጥ የመጀመሪያ ናይ ኤርትራ መርገጽ ያብዚ ጉዳይ እዚ ምስ
እንደምታውቀው ኤርትራ መጀመሪያ ላይ የነበራት አቋም የመን ያሉትን በኢራን የሚደገፉ ሺያ ሁቲዎችን ትደግፍ ነበር። ምክንያቱም መጀመሪያ ላይ የሁቲ መልእክተኞች ቡድን አስመራ ነበር የሄደው። ከዛ በኋላ ግን የኤርትራ መንግስት አቋሙን ቀይሮ ከሳውዲ ጋር በመቆም ጸረ ሁቲ ሆነ። እናም የኤርትራ መንግስት ሳውዲ አረቢያ የአሰብ ወደብን እንድትጠቀም በማድረግ ለማግኘት አስቦት የነበረው ጥቅም አንደኛ የኢሚሬት ኃይሎችና የሳውዲ ቃል ኪዳን የሚባሉት ሀገሮች ኃይሎች አሰብ ውስጥ ከሰፈሩ ወታደራዊ ኃይል የሚያሰፍርበት ግንባር ይቀንስለታል። ሌላው ዋና ዓላማ ደግሞ ገንዘብ ፍለጋ ነበር። በተጨማሪም ሁቲዎች የኤርትራን ደሴቶች ሊይዙ ይችላሉ። በአሁኑ ወቅት የመሳሪያ መግዛት ማዕቀብ ስለተጣለብኝ መከላከል አልችልምና ማዕቀቡ ይነሳልኝ የሚል ጥያቄ ለተባበሩት መንግስታት ድርጅት ለማቅረብ እድል አግኝቷል። ሆኖም ደሴቶቹን ለመከላከል ማዕቀብ ይነሳልኝ የሚለው ጥያቄ ተቀባይነት አላገኘም። ሁኔታዎች የኤርትራ መንግስት በፈለገው መንገድ ስላልሄዱ አሁን ውስጥ ውስጡን ከሁቲዎች ጋር እየተገናኘ ነው የሚል ወሬ የሳውዲ ጆሮ ላይ እንደደረሰና ጥርጣሬ ውስጥ እንደገቡ ይሰማል። ስለሆነም ኤርትራን ቃል ኪዳናቸው ውስጥ አላስገቡም። በደጋፊነት ደረጃ ብቻ ነው የያዟት። የጠበቀውን ያህል ገንዘብ እንዳላገኝም ይነገራል። ስለሆነም ይህ ሁሉ ተደማምሮ ተጀምሮ የነበረው ግንኙነት እየተዳከመ የሄደ ነው የሚመስለው።
እንግዲህ ኤርትራ ውስጥ አሁን ለውጥ የሚመጣበት ጊዜ የደረሰ ይመስላል ብለዋል እና ምን አይነት ለውጥ ነው ሊመጣ የሚችለው በኤርትራ?
ወል መቼም ክትንበየሉ አይትኸል ሀዘ ከምዚ አይነት ለውጢ ናቱ ውሽጣዊ ሕግታት ኣለዎ።
መቼም ለውጥ ሲባል የራስ የሆኑ የውስጥ ህጎች ስላሉት መተንበያ ይቻላል። ሆኖም ተጽዕኖ ማሳደር ይቻላል። መንግስት በሰላም ማንኛውንም አይነት ዲሞክራሲያዊ እንቅስቃሴና ተቋሙ ስለማይፈቅድ ለውጥ ሊመጣ የሚችለው በህዝባዊ ወይም በወታደራዊ መነሳሳት ነው። እኛ በበኩላችን ህዝባዊም ሆነ ወታደራዊ መነሳሳት መጥቶ የማያስተማመን ውጤት ከሚያስከትል በሰላማዊ መንገድ መልክ አስይዘን ዲሞክራሲያዊ ለማለት ባይቻልም አንድ በህገ መንግስታዊ መንገድ የሚተዳደርና በህግ የሚገዛ ስርዓት ለመመስረት ነው። ሁሉንም የሚያሳትፍ መድረክ ለመፍጠር ነው።
ኤርትራ ውስጥ የቀድሞ ባለስልጣኖች፣ ጋዜጠኞች እና ብዙ የታሰሩ ሰዎች እንዳሉ ይታወቃል። በተለይም የቀድሞ ባለስልጣኖች እና ጋዜጠኞች ብዙ የሞቱ አሉ ይባላል እና ባጭሩ በህይወት ይኑሩ አይኑሩ አይታወቅም እና ስለዛ ጉዳይ የሚታወቅ ነገር አለ በምን ሁኔታ እንደሚገኙ?
ሓደ ካብቲ ዝህዝን ነገር አዳልሽ እንታዩ እዚ ኣብ ኤርትራ ዘሎ ስርዓት እቲ መባእታዊ ዝኾነ መሰላት ምሻሉ ናይ እሱ ኣይኽብርኒ።
በጣም የሚያሳዝነው ነገር አንዱ ኤርትራ ውስጥ ያለው ስርዓት መሰረታዊ የሆነ የእስረኞች መብት የማያከብር መሆኑ ነው። እነዚህ ሰዎች በደል ፈጽመዋል ተብለው ታስረዋል። በመጀመሪያ ደረጃ የሚጠበቀው ፍርድ ቤት እንዲቀርቡ ነው። መንግስት ይህን አላደረገም ብቻ ሳይሆን ማንኛውንም አይነት ሰው እንዳያቸው እንዳይጠይቃቸው ተደርጎ በህይወት ይኑሩ አይኑሩ ሊያውቅ የሚችለው መንግስት ብቻ ነው። ከመንግስትም እሱ ብቻ ነው ሊያውቅ የሚችለው፣ ፕሬዚደንቱ ማለቴ ነው። እነዚህ ሰዎች ከታሰሩ 15 ዓመታት አልፈዋል። ሆኖም ይኑሩ ይሙቱ የሚያውቅ ሰው የለም። በየጊዜው እዚያ የነበሩና አሁን ወደ ውጭ ወጡ ሰዎች የሚናገሩት ነገር አለ። እውነት ይሁን አይሁን ለማረጋገጥ አይቻልም። 15 ዓመታት ረጅም ጊዜ በመሆኑ ደግሞ የሞቱ ካሉም አያስገርምም። ስለ ሁኔታቸው በእርግጠኝነት የሚያውቅ ሰው ግን የለም። ኤርትራ ውስጥ ያለውን ስርዓት ልዩ የሚያደርገው ይህ ነው። ሌላው ይቅር ለይስሙላ መንግስቱ በሚቆጣጠረው ፍርድ ቤት አቅርቦ እንኳ ዕድሜ ይፍታህ ሊፈርድባቸው ይችል ነበር። ሰዎች እንዲጠይቃቸው ማድረግም በተቻለ ነበር። ሆኖም ይህን እንኳ አላደረገም።
ዶክተር አሰፋው ተኸስተ፣ ከማብቃታችን በፊት እስካሁን ያልተገለጸ ነገር ካለና መናገር የሚፈልጉት ካለ?
ብዙሕ የብለይኒ ብሓቂ ግን እቲ ኣብ ኣዲስ ኣበባ ድሬናዮ ዝገበና ርክብ እቲ ኣብኡ ዝተረኣየ ልቦናን ኣኽብሮትን ክቕፅል ይፅበይ።
ብዙም የለኝም በእውነቱ። ግን ኣዲስ ኣበባ ያደረግነው ግንኙነት ኣስተዋይነትና ያገኘነው ክብር እንዲቀጥል እጠብቃለሁ። በእኛ በኩል ደግሞ ተመሳሳይ አስተዋይነትና አክብሮት እንዲዳብር የምንታገል መሆናችንን ለማረጋገጥ እወዳለሁ።
እሺ፣ እንግዲህ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
ያኔ ለያደረስ
እኔም አመሰግናለሁ።